Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ጥር 12 2010 ዓ ም ፕሮግራሙን ጀመረ። በጋራ ለመታገል ስምምነት ያደረጉት የመላ ኢትዮጵያ አንድነት ድርጅት መኢአድ፣ ሰማያዊ ፓርቲና የኢትዮጵያ ሕዝብ የጋራ ትግል ሸንጎ ባለፈው ጥር 8 ጋዜጣዊ መግለጫ ሰጥተዋል።
ብሔራዊ መግባባት ሲባልም ማንም ዜጋ፣ ማንም ኢትዮጵያዊ አገር ቤት ይኑር ውጭ አገር ይኑር አገሩ ውስጥ ገብቶ የሚቻለውን ያህል አገሩ ለማበረከት እንዲችል መግባባት እንዲፈጠር እድሉ መከፈት አለበት።
የሸንጎው ዶክተር አረጋዊ በርሄ ናቸው የሰማችኋቸው። በምሽቱ ዝግጅታችን ይዘናቸዋል። የማስተናግዳችሁ ሰሎሞን አባተ ነኝ። የሙዚቃ ቃናም ይዘናል። ንጉሡ ታምሬ ፕሮግራሙን ያቀናብራል። እስከ ምሽቱ 4 ሰዓት ከእኛ ጋር ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አመሻችሁ አድማጮቻችን። ዜናውን ማንብላችሁ አዳኝ ፍሳዬ ነኝ። የዩናይትድ ስቴትስ ባጀት መጠን ለመወሰን ሲካሄድ የቆየው የምክር ቤቶች ድርድር በሕግ መወሰኛው ምክር ቤት ላይ ለመንቀሳቀስ ባለመቻሉ የዩናይትድ ስቴትስ መንግስታዊ ስራ ከዛሬ ማለዳ አንስቶ በከፊል ተዘግቷል። ገንዘብ የማውጣቱ ስልጣን ገደብ በዋሽንግተን የሰዓት አቆጣጠር እኩለ ሌሊት ላይ በማብቃቱ አስፈላጊ የሚባሉት ሰራተኞች ብቻ ናቸው የሚሰሩት። ሴኔተሮቹ ዛሬ ቅዳሜ ጊዜያዊ ወጪ ለመመደብ ክርክራቸውን ቀጥለዋል። ይሁንና ዲሞክራቱ ሴኔተር ታሚ ቦልዊን በጊዜያዊ ወጪ መቀጠሉ ለአሜሪካ ሕዝብ የሚያስፈልገውን ስራ አያስፈጽምም በማለት ተቃውመውታል። የዋይት ሀውስ ቤተ መንግስት ባወጣው መግለጫ ዲሞክራቶቹ ሆን ብለው የማዘግየት ተግባር የሚፈጽሙና የከሸፈባቸው ናቸው፣ ከህጋዊ አሜሪካውያን ይልቅ ህጋዊ ሰነድ ለሌላቸው ሰዎች ቅድሚያ ሰጥተዋል ሲል ነቅፏቸዋል። የዩናይትድ ስቴትስ ምክር ቤት እስካሁን ባለው ጊዜ በፌዴራል ባጀት ምደባ ስምምነት ላይ ለመድረስ ካልቻለበት ምክንያት ዋናው በብዙ መቶ ሺዎች የሚቆጠሩ የመኖሪያ ፈቃድ የሌላቸው ወጣቶች ጉዳይ ነው። ከእነሱም አንዳንዶቹ ከሀገር እንዳይባረሩ ከለላ ይሰጣቸው የነበረውን ህግ የፕሬዚደንት ትራምፕ የአስተዳደር ፖሊሲ እንዲያከትም በማድረጉ ወጣቶቹ አየር ላይ እንደተንጠለጠሉ ናቸው። የመንግስት ስራ በከፊል ሊዘጋ የሚችልበት ጊዜ በተቃረበበት ወቅት ብዙ መኖሪያ ፈቃድ የሌላቸው የሚገኙባቸው ሰዎች ከአምስት ዓመታት ወዲህ ሲገለገሉበት የቆየውን በልጅነታቸው ለመጡ ፈላሾች ከለላ ሲሰጥ የቆየውን ፕሮግራም የሚተካ ህግ እንዲወጣ እየገፉ ናቸው። 800,000 የሚሆኑ በልጅነት ወደ ዩናይትድ ስቴትስ ከገቡ በኋላ እዚህ ህጋዊ በሆነ መንገድ እንዲኖሩ እንዲማሩ ወይም እንዲሰሩ ተፈቅዶላቸው ነበር። ዜጋ መሆን ግን አይችሉም። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ከግብጽ ፕሬዚደንት አብደል ፋታህ አልሲሲ ጋር ተገናኝተው ስለ አሸባሪነት፣ ስለ ጸጥታ ጉዳይና እስላማዊ መንግስት ነኝ የሚለውን ቡድን ለመታገል ስለሚደረጉ ጥረቶች ለመነጋገር ካይሮ ገብተዋል። ጉዞው ባለፈው ታህሳስ ወር እንዲካሄድ ነበር የታቀደው። ይሁንና የሀገሪቱን የግብር አከፋፈል ዘዴን ለማሻሻል በተደረገው ድርድር በነበራቸው ተሳትፎ ምክንያትና የፍልስጤማውያን መሪ ማህሙድ አባስ ከእሳቸው ጋር በቤትልሔም አልገናኝም በማለታቸው ዘገየ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኢየሩሳሌምን በእስራኤል መዲናነት እውቅና መስጠታቸውን የፍልስጤማውያኑ መሪ አውግዘዋል። የፕሬዚዳንት ትራምፕ ውሳኔ በፍልስጤማውያን ግዛቶች ግጭት የታከለበት ተቃውሞ ቀስቅሷል። አሁን ግን ጋብ ብሏል። የዓለም መሪዎችም የትራምፕን ውሳኔ ማውገዛቸው የሚታወቅ ነው። ምክትል ፕሬዚዳንቱ በአራት ቀናቱ ጉዟቸው ዮርዳኖስንና እስራኤልንም ይጎበኛሉ። ከፍልስጤማውያን መሪዎች ጋር እንዲገናኙ አይጠበቅም። የሰሜንና የደቡብ ኮሪያዎች የኦሊምፒክና የመንግስት ባለስልጣኖች በዓለም አቀፍ የኦሊምፒክ ኮሚቴ ዋና ጽህፈት ቤት ተገናኝተው በመጪው ወር ፒዮንግቻንግ በሚካሄደው የኦሊምፒክ ውድድር ተዋህደው ስለሚሳተፉበት ሁኔታ ተነጋግረዋል። የሰሜንና የደቡብ ኮሪያ የኦሊምፒክ ተወዳዳሪዎች በኦሊምፒክ ውድድሩ መክፈቻ ስነ ስርዓት ወቅት በአንድ ተጣምረው የኮሪያን የውህደት ባንዲራን ያውለበለቡ ያልፋሉ ሲሉ የዓለም አቀፍ የኦሊምፒክ ኮሚቴ ፕሬዝዳንት ቶማስ ባክ ዛሬ አስታውቀዋል። ቀላል ጉዞ አልነበረም ይሁንና ዛሬ እዚህ ቦታ ላይ በሁሉም በኩል በታየው ቁርጠኝነት ምክንያት የሰሜንና የደቡብ ኮሪያ አትሌቶች በያዝነው ዓመት የክረምት ወራት የኦሊምፒክ ውድድር እንደሚሳተፉ ሳስታውቅ በደስታ ነው ሲሉ ፕሬዝዳንቱ አስገንዝበዋል። የዩናይትድ ስቴትስ ሱዳን ጋዜጠኞችን ማሰሯን አውግዛለች። አጃንስ ፍራንስ ፕሬስ የተባለው የፈረንሳይ የዜና አገልግሎትና የሮይተርስ ዜና አገልግሎት ዘጋቢዎች ባለፈው አርብ ስለተካሄደው የተቃውሞ ሰልፍ ሲዘግቡ ነው የታሰሩት። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ስለ ጋዜጠኞቹ መታሰር እንደሚያውቅና በቅርብ እየተከታተለ መሆኑን ገልጿል። ሱዳን የዓለም የገንዘብ ድርጅት ባቀረበው ምክረ ሐሳብ መሰረት በያዝነው ወር ጥብቅ የኢኮኖሚ እርምጃ ከወሰደች ወዲህ ሰፊ ተቃውሞ ተካሂዷል። ከጸጥታ ኃይሎችም ጋር ግጭት ተከስቷል። የካርተር ማዕከል ያወጣው አዲስ ዘገባ እንደሚለው የጊኒ ወርም ማለት የጊኒ ትል የተባለው በሽታ ሊጠፋ የሚችልበት ሁኔታ እየታየ ነው። ዩናይትድ ስቴትስ ውስጥ ያለው በሽታውን ለማጥፋት የሚደረገውን ዘመቻ የሚመራው ማዕከል ርቀው በሚገኙ ቦታዎች ላይ 30 የሚሆኑ የጊኒ ትል በሽተኞች ብቻ እንደታዩ፣ እነሱም የተገኙት ቻድና ኢትዮጵያ ሲሆን በእያንዳንዳቸው 15 በሽተኞች እንዳሉ ማዕከሉ ጠቁሟል። አድማጮች፣ የምሽት ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ጥር 12 2010 ዓመተ ምህረት ምሽት ፕሮግራም ነው። ከዚህም ከዚያም የመኢአድ የሰማያዊ ፓርቲና የኢትዮጵያ ሕዝብ የጋራ ትግል ሸንጎ ስምምነት በጋራ ለመታገል ስምምነት ላይ የደረሱት የመላ ኢትዮጵያ አንድነት ድርጅት መኢአድ፣ ሰማያዊ ፓርቲና የኢትዮጵያ ሕዝብ የጋራ ትግል ሸንጎ ሰሞኑን ጥር 8 2010 ዓመተ ምህረት ጋዜጣዊ መግለጫ ሰጥተዋል። የመግለጫው ርዕስ አገራችን ውስጥ የሚታየውን ቀውስ ለማርገብ መፍትሄው ከቃላት ያለፈ ተጨባጭ እርምጃ መውሰድ ብቻ ነው ይላል። መግለጫውን መሰረት በማድረግ ተጨባጭ እርምጃ ማለት ምን ማለት ነው? መንግስት አሁን አንዳንድ እስረኞችን በመፍታት የጀመረው እርምጃስ ምን ያህል ልባዊና ተስፋ ሰጪ ነው? ወዘተረፈ የሚሉና ሌሎችም ተዛማጅ ጥያቄዎችን በማንሳት ከሦስቱም ወገኖች ተወካዮች ጋር ተወያይተናል። እንግዶቻችን ከመኢአድ አቶ አበበ ሙሉጌታ፣ ከሰማያዊ ፓርቲ አቶ የሸዋስ አሰፋ ሁለቱም ከአዲስ አበባ፣ እንዲሁም ከሸንጎ ዶክተር አረጋዊ በረሀ ከኔዘርላንድስ ናቸው። በጋራ ለመታገል ስምምነት ካደረጋችሁ ወዲህ እንዴት እየሰራችሁ ነው? እንደ ወትሮ ስማችሁን በመያዝ ከመቀጠል ባለፈ አዲስ ለውጥ ያሳያችሁበት አካሄድ ቢያንስ ጅምር ታይቷል? ያወያያቸው አዲሱ አበበ ያነሳው ቀዳሚ ጥያቄ ነው። ዶክተር አረጋዊ በርሄ ይጀምራሉ።
የአንድነት ስራ መጀመራችን የሆነ የድህረ ዝግጅቶች ማየትም አስፈላጊ ይመስለኛል። በየድርጅቶቻችን አማካይነት ብዙ ታግለናል። ብዙ ግንኙነት እና እንቅስቃሴዎች ሲደረጉ ነበሩ። ኢትዮጵያ ያጣችው ትልቁ ችግር ስርዓተ መንግስት እንዴት መሄድ እንዳለበት በውሉ ያወቅንበት ሁኔታ ነው ያለው። ስለዚህ የጎደለው ነገር ስርዓቱን ማስቀመጥ ይኖርብናል። እዚህ ላይ ለውጥ ማድረግ ይኖርብናል። መንግስታዊ ስርዓተ ህዝብ መመስረት ይኖርብናል። መጀመሪያ እዛ ላይ ተመስርተን ነው የመንግስት ለውጦችን ማምጣት ያለብን። ይህንን ግምት ውስጥ ያስገባ ጠንካራ የሆነ መሰረት ያለው ስትራቴጂና እቅድ ይዘን እየተንቀሳቀስን ስለሆነ ስርነቀል የሆነ ለውጥ ለማምጣት እንደምንችል ይታየኛል። ስለዚህ የኛ እንቅስቃሴ ከዚህ አቋያ መታየት ያለበት ይመስለኛል።
ጥያቄ ባጭሩ እንደው በጋራ መታገላችሁን የሚያሳይ ፍንጭ አለ ወይንስ መያድም ያው መያድ ሸንጎም ሸንጎ ሰማያዊም ሰማያዊ ሆኖ እየቀጠለ ነው ነው ያልኩት? ምናልባት በሰማያዊ በኩል ወይ በመያድ በኩል አንድነታችንን የጋራ ትግል መጀመራችንን የሚጠቁም ይሄ ይሄ ያለ ምትሉት ካለ ትንሽ ተቀስ አድርጉልኝ እስቲ። አቶ ይሽዋስ መጀመር ይችላሉ።
ለአንድ አመት የሚጠጋ ጊዜ ሰርተናል ከመያድ ጋራ። ከሸንጎ ጋራ ደግሞ አንድ ወር እንደዚህ አካባቢ የሚሆን ጊዜ ነው። በአሁኑ ደረጃ የሀገር ውስጥ የውጭ የሚለውን መስመር ስለናል። ከመገፋፋት ከመጠላለፍ ምናምን ወጥቶ ለአንድ ሀገር መስራት ማሰብ ነው የመጀመሪያው ነገር እና ጥሩ ጀምረናል። ወደፊት እያደገ እየጠነከረ ውህደት አንድ ከመሆን ማድረግ የምንችለው ትብብር ነው ብለን እናስባለን።
ጥያቄውን ቀደም ሲል ሰምተዋል አቶ ሙሉጌታ አይደለም?
ሰምቻለሁ። የሶስታችን ከተፈራረምንበት ጊዜ ጀምሮ ግን እነሱም በያሉበት እኛም ባለንበት የህዝብን ጥያቄ የሚመልስ ስራ ሰራን ባንንም የህዝብን ተስፋ ሊቀጥል የሚችል ጅምር ይታይበታል እና ጠቃሚ ነው። ተስፋ የሚጣልበት ጅምር ነው ብለን እናምናለን።
ጥሩ ነው። እንደው ከትናንት በስቲያ ያወጣችሁትንም ወይም የሰጣችሁትን ጋዜጣዊ መግለጫ የተመለከተ ጥያቄ ላቀርብ። በዛው አቶ ሙሉጌታ ሊቀጥሉ ይችላሉ። ለተጨባጩ የኢትዮጵያ ቀውስ መንግስት ከቃላት ያለፈ ተጨባጭ እርምጃ ሲወስድ ብቻ ነው መፍትሄ የሚገኘው ብላችኋል። ምን ማለት ነው? እስቲ ይሄንን ከመግለጫው አኳያ ያብራሩልኝ አቶ ሙሉጌታ።
አንደኛው ፈታለው ያለውን ፍረኞች ከእስከ ሳይባል ልዩነት እና መመዘኛ ሳይኖረው የፖለቲካ እስረኞች አንዱ አለብኝ አንዱ የለብኝም እያለ እርስ በርሳቸው የሚጋጩ ሀሳቦች ሳይንጸባረቁ በጀመሩት መንገድ ማዕከላዊ ሙዚየም ወይም ታሪክ ሊሆን የሚችለው እስረኛ ሳይኖረው ሲቀርና አሳሪ የሆነውን ሕግ መዝጋት ሲቻል ስለሆነ ያንን ሊያዘጋ የሚችል የመንግስት ቁርጠኝነትን ያስፈልጋል። ኢህአዴግ ተሞክሮና ባህሪ አንጻር በተናገረው የሚቆም ድርጅት ስላልሆነ ማዕከላዊም ሆነ ሌሎች ፌርሙዳን ተብለው የሚጠሩት እስረኞች ታሪክና ሙዚየም ሊሆኑ የሚችሉት አሳሪ ህጎች ሲዘጉ የታሰሩ ፖለቲከኞችና አምደኞች፣ ጋዜጠኞች ሁሉም ወጥተው ባዶ መሆን ሲችል ብቻ ነው ይሄ ታሪክ ሆኖ ሊቀር የሚችል የሚል እምነት ነው ያለን። በዚህ አግባብ ነው መግለጫውን ያወጣ ነው።
ወደ አቶ ሽዋስ ልብ ጥያቄ ያው ነው እንዶ ተጨባጭ እርምጃ መወሰድ አለበት ከቃላት ያለፈ ሲባል ምን ማለት እንደሆነና ሌላም ጋዜጣዊ መግለጫችሁስ ያካተታችኋቸው ነገሮችም አሉ መደረግ አለበት የምትሉት እሱንም አክለው እስቲ እርሶን ይበሉ አቶ ሽዋስ።
አመሰግናለሁ። እንግዲህ በሙሉጌታ የገለጸውን ሙሉ በሙሉ እንድስማማበት ሆኖ ህዝቡ ምንድን ነው የጠየቀው ነው የመጀመሪያው ነገር። መመለስ ያለበት የህዝብ ጥያቄ ነው። ህዝቡ የጠየቀው የስርዓት ለውጥ ነው። ሌላ መለስተኛ ጥያቄ እንደዚህ የማርግልኝ ይህናውጣልኝ ይህናውርድልኝ የሚለው ነገር የለው። ያን ለማድረግ ከዚህ በፊት በተደጋጋሚ እንደተናገር ነው በንጉሱም በደርግም በኢህአዴግም ያለው ስርዓት በዝም ብሎ እየመጣ ህዝቡ ላይ እየተፈረ ነው እንጂ ህዝብ መርጦት ይሆነኛል ብሎ ያስቀምጠው አይደለም። ስለዚህ የዚህ አይነት የስርዓት ለውጥ ያስፈልጋል። እንግዲህ 2007 በኢትዮጵያ አቆጣጠር መቶ በመቶ አሸንፍ ያለው ካለ በኋላ ነው የመለወጥ ተስፋ የለውም በሚል ህዝቡ እንዳለ ወጥቶ አልመረጥኩም አልፈልግም ወደ ሚለው ሄደው እና ጥያቄውም ይሄ ነው። መልሱም ወደዛ የሚያደርስ መሆን አለበት። ከዛ በኋላ ደግሞ ንግግር መጀመር ያስፈልጋል። ምርመራንም አንዱአለምንም እስክንድርንም ሌሎችንም በቀለምን ሌላውንም ፖለቲካና ማስረኛ ፈት ከዛ ወደ ንግግር መግባት ያስፈልጋል። ከንግግሩ ደግሞ እንዴት ነው ወደ ስርዓት ለውጥ መምጣት የምንችል ራሱ ህወሓት ያደግት እንዴት ነው የለውጥ አካል መሆን የሚችለው? ያለው ስርዓት የዛ ለውጥ አካል መሆን ይችላሉ ወይስ ያንን ሪስክ እያደረገ አገሪቱ ለቀውስ ህዝቡን ድርጊት ይዳርጋሉ ነው ጥያቄው እንጂ ለውጥ መቼም አይቀርም እና ሪፎርም መደረግ ያለባቸውን ተቋማትና ህጎች ሪፎርም ማድረግ ከዛ በኋላ የስርዓት ለውጥ ማድረግ
እና
እንደዚህ አይነት ተጨባጭ እርምጃዎችን መውሰድ አለባቸው። የመሸንገያ መሆን የለበትም። አሁን የፖለቲካ እስረኞች ልክ እንደ ዋና ጥያቄ አድርገው ምን ይሰማችኋል እንደዚህ እያሉ ጥያቄ ምናምን ሁሉ ያቀርባሉ፣ ለሰዎችም፣ ለዜጋውም፣ ለፖለቲከኞችም፣ ለሁሉም። ይሄ አይደለም ዋና ጥያቄ። መጀመሪያ በቀደም እስረኞችን ለትክክል መፍታት ያስፈልጋል። ቀጥሎ ያለው ነገር ግን የእውነተኛ ንግግር አገሪቱ ላይ መኖር አለበት።
በዚሁ ጥያቄ ወደ ዶክተር አረጋዊ ልሂድ። ምንድን ነው ተጨባጭ ማለት ምንድን ናቸው እርምጃዎቹ የምጠብቁት?
በጣም ጥሩ። ድርጅቱ ሁለት ነጥቦች አንስተዋል። ፖለቲካ ምህዳሩ እናሰፋለን፣ ብሔራዊ መግባባትም እንፈጥራለን ብለዋል። በተግባር መታየት አለባቸው። ፖለቲካ ምህዳሩ መስፋት አለበት፣ ሁሉም እንዲሳተፍበት ማለት ነው። ያለ ተጽዕኖ ያለ ሽብር አዋጅ ያለ ምንም አይነት ማስፈራራት ግልጽ መሆን አለበት። ብሔራዊ መግባባት ሲባልም ማንም ዜጋ ማንም ኢትዮጵያዊ አገር ቤት ይኑር ውጭ አገር ይኑር አገሩ ውስጥ ገብቶ የሚቻለውን ያህል አገሩ ለማበረከት እንዲችል መግባባት እንዲፈጠር እድሉ መከፈት አለበት። ይሄ ደግሞ ተግባር ላይ የሚውለው ለሁላችን የሚሆን ስርዓት መንግስት ወይም ስርዓት ሲፈጠር ነው። ሁሉም ፖለቲካ ድርጅት ይሁን ሲቪክ ማህበር ይሁን መሳተፍ ይኖርበታል። ይሄ ነው እንግዲህ በተጨባጭ ከቃላት ያለፈ ለውጥ እያሳዩ ናቸው ለማለት የሚያስችለን።
አሁን ያለው ይዞታ ግን ዶክተር አረጋዊ በዛው ሊቀጥሉ ይችላሉ። አሁን ያለው የሚታየው አካሄድ እስረኞችን መፍታት ተጀምሯል። የፖለቲካ እስረኞች ተብሎ ነበር፣ በኋላ ተለወጠ። እስረኞች በሙሉ ተብሎ ነበር፣ አንዳንድ ተባለ። የሚለዋወጥ ነገር አለ። ያም ሆኖ ግን አሁን የፖለቲካ እስረኞች መፈታት ጀምረዋል ማለት እንችላለን። ዶክተር መረራ በምሳሌነት የሚጠቀሱ ናቸው። እርግጥ ደግሞ ሌሎች የሚጠበቁ ነበሩ፣ አቶ በቀለ፣ ሌሎችም የሌላ እስረኞች እነ እስክንድር አልተፈቱም። ያሁኑ ይዞታ አመርቂ ነው፣ ተስፋ ሰጪ ነው ትላላችሁ ነው ወይንስ አንዳንድ ሰዎች እንደሚሉት ማዘናጋና እድሜ መቀጠያ ነው?
በእኔ በኩል ማዘናጋያ ይመስለኛል። ምክንያቱም ከጅምሩ ካየነው ሁላችን የተዘበራረቀ ነገር ነው። የውጭ ጉዳይ ሚኒስትሩ ሌላ ይላል፣ የኮሙኒኬሽን ሚኒስትሩ አይፈቱም ይላል፣ ያኛው ደግሞ ይፈታሉ ይላል። ዝብርቅርቅ ያለ ነገር ነው ያለው። አንድ ወጥ የሆነ መንግስታዊ መግለጫ አይመስልም። ለዚህ ደግሞ ተጨማሪ የማየው ምንድን ነው፣ በመቀሌው አሁን ያለቀው ጉባኤያቸው የተዘበራረቀ መልእክት ተገንዝቤያለሁ። በአንድ በኩል ዶክተር ደብረጽዮን ማዕከላዊ ኮሚቴውና ስራ አስፈጻሚው ኢትዮጵያ ውስጥ ለደረሰው ብልሽት በሙሉ ከሙስና ጀምሮ የአስተዳደር ጉድለት ተጠያቂ ነው ይላል። በሌላ በኩል ደግሞ የመለስ ውርስ እንቀጥላለን ደግሞ ይላል። የመለስ ውርስ እኮ ነው እዚህ ያደረሰን አገሪቱ ቀውስ ውስጥ ከቷት ያለው የመለስ ውርስ ነው። ስለዚህ በዛ ውርስ የሚቀጥል ከሆነ እነዚህ ተስፋዎች ምህዳር እናሰፋለን፣ ብሔራዊ መግባባት እንፈጥራለን፣ ፖለቲካ እስረኞች እንፈታለን የሚሉት ተግባር ላይ የሚውሉ አይመስለኝም።
አቶ የሸዋስ ሊቀጥሉ ይችላሉ። የአሁኑ ይዞታ እስረኞችን መፍታት የመጀመሩ አዝማሚያ አመርቂ ነው፣ ተስፋ ሰጪ ነው ትላላችሁ ወይንስ ቀደም ሲል ዶክተር አረጋዊ ሌሎችም እንደሚሉት ማዘናጊያና ጊዜ መግዣ ነው?
ይህም ተመሳሳይ ነው። የማንኛውም አምባገነን ባህሪ አድሬ መገኘት ነው፣ የዛሬዋን ቀን ማለት ነው። እና አሁን የሚያደርጉት የሚመስለኝ ግን የዛሬዋን ለማለት የህዝቡን ቁጣ ለማለት መለስተኛ ድርጊቶችን እንደ ዋና ጥያቄ ማለት ነው። በነገራችን ላይ ይቅርታ እንጠይቃለን ሁሉ ብለዋል። ይቅርታ ሲጠየቅ እኮ ይቅርታ መቀበሉን ደግሞ ህዝቡ ደግሞ መናገር አለበት።
በሱ ላይ የማንሳው ጥያቄ ይኖረኛል። እሺ፣ ይቀጥሉ።
እሺ። እና ይህ የሚያሳየው ምንም አለመለወጣቸውን ምንም ለውጥ አለመኖሩን እስካሁን ባለው እንዳልኩት ግን ቁጣ ለማለት ብቻ ያደረጓቸው ድርጊቶች መሆናቸውን ያሳያል።
ተስፋ ሰጪ አይደለም ነው የሚሉኝ ባጭሩ።
ይህ ጥያቄ ግን አልተሰጠም እስካሁን ባለ።
አቶ ሙልጌታ ለየት ያለ ሀሳብ ለተመሳሳይ ጥያቄ ወደ እርስዎ መጥቻለሁ።
አመሰግናለሁ። ያልተነሱትን ለማንሳት እሞክራለሁ። ሰጪ ነው ብለን አናምንም። ተስፋ ሰጪ ነው እንዳንም የሚያደርጉን ነገሮች አሉ ያልተነሱ። ለምሳሌ በድያለሁ ይቅርታ ካለ በኋላ የበደለበትን ወይም የበደለውን አካል የገደለውን አካል እንኳን ተጠያቂ ያላደረገበት ይቅርታ ነው። የበደሉት፣ የገደሉት፣ ያሰሩት፣ የገረፉት፣ በህዝቡ ላይ የተኮሱት ተጠያቂ ከመሆናቸው ይልቅ የተወሰኑ ተቋማት መንግስታችንን በመግደላቸው አቆይታችሁልናል አይነት የምስጋና ገጸ በረከት የተበረከተበት ስለሆነ ወደፊት ላለው ነገር በቂና ትክክል መልስ ሊሰጥ የሚችል ነው ብለን ያናምን የሚያሳዩ ነገሮች አሉ። ከተፈቱትም የአፈታት ሲስተማቸው ራሱ ለምሳሌ አሁን ዶክተር መረራ ተፈቷል። በመያድ ከፍተኛ አመራሮች በቀጠሮ ያሉ ደግሞ እንዲሁ ያልተፈቱ አሉ። ያልተፈረደባቸውም በቀጠሮ ያሉ ለምሳሌ ማሙሸት አማረን ብንወስድ እና አጸጋ ተስፋን ብንወስድ ሌሎቹም በርካታ በቀጠሮ እነ ትበር አለማየሁ፣ እነ አወቀ አባተ፣ ነገሰ ወልደዋና፣ እነ ያሬድ ግርማ እነዚህ ሁሉ እስካሁን ማንም በመያድ በኩል መፈታቱን በትክክል ያበሰረ ከአንድ ሰው በስተቀር የለም። እና አሰራሩ በራሱ ምን አይነት እንደሆነ ውጥንቅጥ የወጣ በአራት መመዘኛ የተቀመጠ የአፈታት እንኳን ተስፋ ሊያደርግ አሁን ራሱ ለተናገሩ ትክክለኛ ተጨባጭ ነገር ነው ለማለት ብሎ ለማመን ራሱ የወጡ መስፈርቶች ራሱ በራሱ እርስ በርሳቸው የሚጋጩ ስለሆኑ ዘላቂ መፍትሄ ያመጣል የሚል እምነቱ
ሶስታችሁም ተስፋ ሰጪ አይደለም። የአሁኑ አያያዛቸው ሀቅ ያለበት ነገር አይደለም ነው። አንድ እንደው ከዚሁ ጋር መግለጫችሁ ላይ ጋዜጣዊ መግለጫ ላይ የሰጣችሁት ተጨባጩ ቀውስ ተጨባጭ እርምጃ ከቃላት ያለፈ እርምጃ ባላችሁት መግለጫ ላይ አንዱ የስርዓት ለውጥ ሊያመጣ የሚችለው ድርድር ውይይት ሲጀመር ነው። በዚህ ውይይት ወይም በድርድር አካሄድ ላይ ግን ሶስታችሁ ተመሳሳይ አቋም ያላችሁ ይመስለኛል። ይመስለኛል በጋራ ለመስራት አንድነት ስለፈጠራችሁ አንድ አቋም አላችሁ ማለቴ ድርድር ሲካሄድ አሁን ያለውን ገዢ ፓርቲ ወይም ኢህአደግን የጨመረ መሆን አለበት ትላላችሁ ሌሎች ግን የለም መጨመር የለበትም የሚሉ አሉ ሌሎቹ ደግሞ የለም መጀመሪያ እንደ ለምሳሌ ደቡብ አፍሪካ እንደተደረገው ይቅርታ ጠይቆ የበደለውን ክሶ ነው እንጂ ዝም ብሎ ቁጭ ብሎ መደራደር አስፈልግም ይላሉ በዚህ አብሮ በመደራደር ላይ እናንተ እነማን ነማ ተካተው መደረግ አለበት ኢህአደግም እንዳለ እንደ ኢህአደግነቱ ከሌሎች ተቃዋሚ የሀገሪቱ ፖለቲካ ፓርቲዎች ጋር ቁጭ ብሎ መደራደር አለበት ወይስ ምንድነው እናንተ አቋም አቶ ሙልጌታ በዛው ላስቀጥሎትና ወደሚቀጥለው ይሄዳል
ኢህአደግ መደራደር የለበትም የሚል አቋም የለንም እንደ ፓርቲ መደራደር አለበት
ይላችሁ ማቃለ ተስፋችሁ
ያበላሽውንም ማስተካከል የሚችለውና የዚህ ሀገር ተፋንታ በሱ እጅ ነው ያለው ቋሷም ብሩ ስር ነው ያለችው ለማስተካከል ፈቃደኛ ሆኖ ከተገኘ ማንኛውም ሰው ከእስከ የሚል ገደብ ሳይኖረው ያገባኛል የሚል በአገሩ ጉዳይ ላይ በውስጥም በውጭም ሁሉ በተገኙበት እውነተኛ የሆነ ድርድር ኢህአዴግንም ጨምሮ ብሔራዊ መግባባት ከመጣ የሀገር ከነበረችበት ተጨባጭ ቀውስ ወደ ተጨባጭ መፍትሄ ትሸጋገራለች ብሔራዊ መግባባት ላይ መሰራት ካልተቻለና ብሔራዊ መግባባት ሊመጣ ካልቻለ ኢህአዴግም እንደ ድርጅት ራሴን መርምሬያለሁ ብሏል በዚህ መልኩ ሳይሆን ግን ለህዝቡ ውሳኔና ለህዝቡ ጥያቄ እጁን ሰጥቶ የሚያገባው ሁሉ የሚመለከተው ሁሉ ከተገኘበት ብሔራዊ መግባባት ላይ መሰራት አለበት ድርድሩ ለስልጣን ሳይሆን አገር ለማዳን መፍትሄ ለማምጣት እርቅ ለመፍጠር እውነተኛ የሆነ ንግግር መደረግ አለበት ብለን እናምናለን
ሶስታችሁም ቀደም እንዳልኩት ኢህአዴግን የጨመረ ድርድር ወይም ብሔራዊ ውይይት ወይም እርቅ ነው መደረግ ያለበት ተብሏልና አሁን አቶ ሙልጌታ ሲናገሩ ለማስተካከል ፈቃደኛ እስከሆነ ድረስ ኢህአዴግም አብሮ መዋየት አለበት ነው ያሉኝ ግን ደግሞ አሁን እንደተናገራችሁት የጀመረው አካሄድ ለምሳሌ ሰኞችን የመፍታት የመሳሰል የሚታየው የውሸት ነው ሀቀኛ እርምጃ አይደለም ከተባለ ሀቀኛ እርምጃ የማይወስድ ለሁኔታውን ለማስተካከል ፈቃደኛ ያልሆነ መንግስት አብሮ ቢደራደር ውጤት አለው የሚል ጥያቄ የሚያነሱ ወገኖች አሉ ይሄንንም ግምት ውስጥ አስገቡልኝ ዶክተር አረጋዊ ከዛ ወደ አይቶ ሽዋስ ሄዳለሁ
ትክክለኛ ጥያቄ ነው አሁን ያነሳው አዲሱ በእኛ ኤክስፒሪየንስ ወይም በእኛ ተመክሮ 1993 ዓመተ ምህረት በፈረንጅ አቆጣጠር ጀምሮ ሰላምና እርቅ ብለን ይሄ ፓሪስ 1 የሚባለው ከዛም ፓሪስ 2 የሚባለው ከዛም ሌሎች ህብረቶቹ ሰላምና እርቅ እንዲደረግ ማአት ዶክመንቶች ልከናል በጥናት የተደገፉ እነዚህ ተወርውረዋል ይሄ መንግስት ወይም ይሄ ፓርቲ ለሰላምና እርቅ የተዘጋጀ አይደለም አይዲዮሎጂውም አይፈቅድለትም አንዱ ያለው አማራጭ እንግዲህ የተደራጀ የህዝብ እንቅስቃሴ አስገድዶት ወደ ድርድር ሊመጣ ይችል ይሆናል በዛን ጊዜ እኛ ለመደራደር ዝግጁ ነን ያ ኃይል ግን የተዘጋጀ አይደለም ስለዚህ እንዲዘጋጅ የተደራጀ የህዝብ ተጽኖ የህዝብ እንቅስቃሴ ህዝባዊ ጥያቄ ሰላማዊ ጥያቄ መኖር አለበት ይሄ ካልሆነ ስለ ህዝብ መብት አስቦ ስለ እድገት አስቦ ወደ ድርድር የሚመጣ አይመስልም በእኛ በኩል ግን ፈቃደኝነታችን አሁንም እናሳያለን
ገባኝ ግን እንደው አንድ ነገር ማረም አለብኝ እንግዲህ ተሳስቼ ከሆነ ለሰላምና ለእርቅ የተዘጋጀ አይደለም ይሄ አሁን ስልጣን ያለው መንግስት ካሉ ምናልባት ድርድር ውስጥ ማብሮ መግባት የለበትም የሚል አቋም ነው ሊነግሩኝ የፈለጉት ዶክተር አረጋዊ
አይደለም የተዘጋጀ አይደለም ሊዘጋጅ ግን ልንገፋውን ይችላልን ህዝቡን በመቀስቀስ ህዝቡን በማደራጀት ግፊት በማድረግ ተጀምሮ ያለው እንቅስቃሴ መልክ በማስያዝ ወደ ድርድር ተገዶ እንዲመጣ እናደርጋለን ለማለት ነው
ሀገራዊ ውይይት ብሔራዊ እርቅ ለማድረግና አብሮ ቁጭ ብሎ ለመዋየት ህዝቡን በኦፊሴል ይቅርታ መጠየቅ ያስፈልጋል የሚል ወገኖች አሉና ከድርድር ወይም አብሮ ከመደራደሩ በፊት ይሄን ማድረግ አለበት ይላሉ እርሶ
ወል እንግዲህ ወደ ድርድር ስትገባ የተለያዩ ኮንዲሽኖች ማስቀመጥ ይቻላል ግን እኛ አሁን ባለንበት ሁኔታ ኮንዲሽኖች ማስቀመጥ የምንችልበት አይመስለኝም እንደ ሁኔታው እያየን ኮንዲሽኖች ለማቅረብ እንችላለን
ቅድመ ሁኔታ አስፈልግም በኋላ እናቀርባለን አቶ ይሽዋስ
እዚህ ግን ተመሳሳይ ነው ከነሱ ጋራ የመለሻችን የህዝቡ ላምባገነን አልገዛም ማለት ነው ስለዚህ አልገዛም ካለ ከላይ ላይ ወረድልኝ ካለ ለውጥ ካስፈለገ ቅድም እንዳል ነው ከዚህ በኋላ የኢህአዴግ ምርጫ ነው የሚሆነው ወይ መውረድን ይመርጣል ወይ መውደቅን ይመርጣል መውደቅ ተገድቶ በግድ ነው መውረድ ግን ስርዓት አለ መውረጃ መንገዶች በድርድር በንግግር ይዘጋጃሉ አገር ህዝብ ራሱ ሌላ ጊዜ ተመልሶ ሊወጣበት በሚችልበት ሁኔታ መውረድ ይችላል በወረደበት መንገድ ሊወጣ ይችላል ምክንያቱም የውድድር ነገር ነው የሚሆነው ለህዝብ ሀሳብ ማቅረብ ነው የሚሆነው ይህን ያህል ምንም
ሰላማዊ ሽግግር ለማምጣት ያው ቀደም ሲል እንደተባለው በጠረጴዛ ዙሪያ መወያየት ያስፈልጋል ሁሉም ተቃዋሚ ወገኖች ያደግንም ያካተተው ውይይት ያስፈልጋል ሲባል ይህ አይነቱ ውይይት ምናልባት በማሸምጋይነትና በማ አደራዳሪነት በማ አወያይነት ነው መካሄድ ያለበት ይላሉ። አቶ ይሽዋስ በዛው ሊቀጥሉ ይችላሉ።
እንግዲህ ቀደም ዶክተር እንዳለው ወደዛ ስንገባ አነጋገሩን አካሄዱን ምራንሽውን ሁሉ አብረን ረጃዋል ማን ማደራደር አለበት ማን መታዘብ አለበት የድርድሩ ሂደት እንዴት መሆን አለበት የትኛው አጀንዳ መጥረብ አለበት የትኛው መከተል አለበት የሚለው ለመቀመጥ በጠረጴዛ ዙሪያ ችግሩ ለመፍታት ፈቃደኛ ከሆነ በኋላ እናመጣው ነው የሚሆነው። ኢትዮጵያም አፍሪካም በአለም ያሉ ሀገሮችም የተደራደሩበት ብዙ አይነት ልምድ ስላለ አዲስ አንሆንም ከባድም አይሆንም ፈቃደኝነት ካለ።
በተርታ ከዶክተር አረጋዊ ጀምሬ አቶ ይሽዋስ አቶ ሙልጌታ ማጠቃለያ ጥያቄ አለኝ። ቀደም ሲል ሶስታችሁም ይሄ እስረኞችን የመፍታት አዝማሚያ የተጀመረው ሂደት አመርቂ አይደለም ተስፋ ሰጪም አይደለም የውሸት ነው የሚል ነገር ተናግራችኋል እና እንዲህ ከሆነ እናንተ በጋራ ለመታገል ተስማማችሁ ሶስት ተቃዋሚ ኃይሎች መኢአድ ሰማያዊና ሸንጎ ምን ልታረጉ አቅዳችኋል? ተጨባጭ ነገር እንዲመጣ እውነተኛ የለውጥ ሂደት እንዲጀመር ትግላችሁን በምን መልክ ልታካሂዱ አቅዳችኋል? ዶክተር አረጋዊ
ለዚህ መፍትሄው አንድ ነው የኢትዮጵያ ህዝብን ማደራጀት። የኢትዮጵያ ህዝብ እየታገለ ነው ግን በተደራጀ መልክ ለውጥ በሚያመጣ መልክ አይደለም የሚንቀሳቀሰው ያለው። ስለዚህ የጎደለው ነገር የኛ ህዝቡን ማደራጀትና ወደ ተፈልገው ለውጥ ወደሚፈልገው ህዝቡ ወደሚፈልገው ለውጥ እንዲያመራ ማድረግ ነው። ስለዚህ መፍትሄው ይሄ ነው ሌላ ተጨማሪ ነው በእኔ በኩል።
እሺ አቶ ይሽዋስ?
አዎ እንግዲህ ተስፋ ሰጪ አይደለም ያለበት ምክንያት የጀመረው በተናገሩት መጠን አልተገኘም። የፖለቲካ ፍረኛ አለ ለማለት እንኳን ያዛቸው አፋቸውንና ዮናታን የፖለቲካ ፍረኛ ካልሆነ ለስክንድር እና እንደዋለት ሌሎች የተናይ ፓርቲ እና የአንድነት የመድረክ ፓርቲ አመራርና አባላት የፖለቲካ ፍረኛ ካልሆኑ ለምንተኛ ሊባል ይችላል?
እና ምን አይነት የጋራ ትግል ታቅዶ ነው ማለቴ ነው።
ፍራአቱን ያስገድድ የሚችል ወደ ጠረጴዛ ዙሪያ ሊያመጣ የሚችል ሀገራችንን ከቀውስ ታድጎ ለውጥ ሊያመጣ በሚችል መልኩ ህዝቡን እያስተባበር ህዝቡ እንዲታገል ለመብቱ ለነጻነቱ እንዲወጣ የሚያደርጉ ማንኛቸውንም የሰላማዊ ትግል እንቅስቃሴዎች በሙሉ እናደርጋለን ለውጥ እስኪመጣ ድረስ። በእኔ እምነት አሁን ያለው ሁኔታ በፍጹም ሊቆም የማይችል እየባሰ እየቀጠለ የሚሄድ ስርዓቱም እየተሰበሰበ አገሪቱን መምራት ወደማይችልበት ደረጃ የሚያደርሰው ሁኔታ ነው ያለው። ህዝቡ ወደፊት ወደኋላ የሚልበት ሁኔታ ላይ አይደለም ያለው አሁን የሚታየው።
በማጠቃለያ ወደ አቶ ሙልጌታ አበበ ልሂድ መያድ።
አመሰግናለሁ አዲሱ። በእኛም በኩል ዶክተር ያነሱትን ሀሳብ እጋራለሁ። መያድም ሆነ ሰማያዊ እንደምታውቀው መያድ በረጅም ጊዜ የትግል ተሞክሮ ታች ቀበሌ ድረስ ወርዶ ያደራጀ የተደራጀ ፓርቲ ነው። በዚህም አንጻር ህዝቡን በማንቃትና ወደ ሰላማዊ ትግል አሁንም ተጨባጭ የሆነው ህዝቡ መብቱን የመጠየቅና የማስገደድ ደረጃ ላይ ለመድረስ ከቅንጅት በፊት ከቅንጅትም ጋር ከዚያም በኋላ ያሉትን ሰላማዊ ትግል ሂደቶችን በማስገንዘብና በማስጨበጥ በማደራጀት በመደራጀት በመታገልና በማታገል የቆየ ድርጅት ነው። በማያዊም እንዲሁም ሸንጎም በተመሳሳይ ባሉት ሂደቶች በዚህ መልኩ የማደራጀት ስራዎችን በመስራትና ህዝቡ መብቱን እንዲጠይቅ ግዴታውን እንዲያውቅ የማድረግ የማደራጀት ሂደቶች ይቀጥላሉ። ከዛ በኋላ በየጊዜው የሚገለጹ ደግሞ የሰላማዊ ትግል መርሆችን ተከትሎ ደረጃ በደረጃ የሚቀመጡ የሰላማዊ ትግል ስልቶች አሉ። እነዛን በመከተል ገዢ ፓርቲ ወደዚህ እኛ ህዝቡ ወደሚፈልገውና ህዝቡ ወደሚጠይቀው ወደ ህዝቡ ጥያቄ መጥቶ ለመደራደርም ይሆን የራይርክም ለማድረግ ማስገደድ የሚቻለው በሰላማዊ መንገድ በመደራጀትና ህዝቡን በነጥስ መብቱን እንዲጠይቅ ግንዛቤ ማስጨበጥ ሌሎችንም የሰላማዊ ትግል ስልቶችን በመከተል ታግሎ በማታገል ማምጣት ይቻላል ብለን እናምናለን።
ሶስታችሁንም አመሰግናለሁ። ዶክተር አረጋዊ በሬ ከኔዘርላንድስ፣ ሸንጎን በመወከል አቶ ይሽዋስ አሰፋ እና አቶ ሙልጌታ አበበ፣ አቶ ይሽዋስ ሰማያዊን፣ አቶ ሙልጌታ አበበ ደግሞ መያድን ተወክላችሁን የቀረባችሁት መነሻችን በቅርቡ ያወጣችሁት ጋዜጣዊ ወይም የሰጣችሁት ጋዜጣዊ መግለጫ ነው። ሌሎችም ደግሞ እንዲሁ አንገብጋቢ ወቅታዊ ጉዳዮች ሲገጥሙን እናንተን የሚመለከቱ ነጥቦች ከሆኑ ተመልሰን እናገኛቸዋለን። ለአሁኑ በጣም አመሰግናለሁ በአድማጮቼ ስም እግዚአብሔር ይስጥልኝ።
እኛም እናመሰግናለን።
አስተያየቶቹንና አዲሱን አመሰግናለሁ። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከመናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከምሽቱ 2 ሰዓት ከምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡን ጋብዛለን። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክና ትዊተር ቪኦኤ amharic ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን የሙዚቃ ቃና ይቀጥላል። ደሳለኝ መኮንን ነው አዘጋጁ። አብራችሁን ቆዩ።
ሰለቦና መሰግናለ ያየር መስመሩን ስለለቀክልኝ የኔ ጸሎት ይላል አርኬሊ ቀጥለን በመናደምጣው ፒስ በተሰኘው ዜማው። የኔ ጸሎት በሶማሊያ በላይቤሪያ በኢትዮጵያ በመላው አፍሪካና በመላው ዓለም የሰላም ጮራ እንዲፈነጥቅ ነው የምጸልየው። ፒስ
Come on.
ሰላም ለህፃናት፣ ሰላም ለሴቶች፣ ሰላም ለወንዶች፣ ሰላም በሃይማኖት ለተለያዩት፣ ሰላም በጎሳ ለተለያዩት፣ ሰላም ለወንድማማቾች፣ ሰላም ለምድሪቱ። የኔ ጸሎት በሶማሊያ፣ በላይቤሪያ፣ በኢትዮጵያ፣ በመላው አፍሪካና በመላው ዓለም የሰላም ጮራ እንዲፈነጥቅ ነው። ፒስ በተሰኘው የአርኬሊ ዜማ ነው የምሽት ፕሮግራማችንን የጀመርነው። ሰላም ሰላም ሰላም፣ የተከበራቸው ሙዚቃ ቀን አድማጮች፣ ለሳምንት የክብር ሰላምታ ከስቱዲዮ 14 ከአንገቴ ጎንበስ ብያለሁ። እለቱን በድጋሚ ለማስታወስ ለተቅዳሜ ጥር 12 2010 ሲሆን በኢትዮጵያ ነው አቆጣጠር፣ በአውሮፓያኑ ደግሞ ጥር 20 2018 ዓመተ ምህረት ላይ እንገኛለን። እንደ አውሮፓያን አቆጣጠር የዛሬዋ ቀን በታሪኩ አስመዝግባ ካሳለፈቻቸው ዋና ዋና ክንውኖች መካከል ጥቂቶቹን ብንመለከት በ1979 ከአንድ ሚሊዮን በላይ የሚሆኑ ኢራናውያን በወቅቱ በስደት ላይ የነበሩትን አያቶላ ሆሜኒን በመደገፍ በቴህራን ሰላማዊ ሰልፍ አደረጉ። በ1980 በወቅቱ የዩናይትድ ስቴትስ ፕሬዚዳንት የነበሩት ጂሚ ካርተር ዩናይትድ ስቴትስ ሞስኮ በሚካሄደው ኦሎምፒክ ላይ እንደማትሳተፍ አሳወቁ። በ1993 ፕሬዚዳንት ቢል ክሊንተን 42ኛው የአሜሪካን ፕሬዚዳንት ሆነው ቃለ መሐላ ሲፈጽሙ ማያ አንጀሎ በሥነ ሥርዓቱ ላይ ተጋብዘው ግጥም አነበቡ። በእንደዚህ አይነት ሥነ ሥርዓት ላይ ተገኝቶ ግጥም በማንበብ ማያ አንጀሎ የመጀመሪያዋ ጥቁር አሜሪካዊ ሴት ናቸው። የጥቁር አሜሪካዊን ነገር ከነሳው አይቀር በ2009 ዓመተ ምህረት በዛሬቷ ቀን ነው ባራክ ኦባማ 44ኛው የዩናይትድ ስቴትስ ፕሬዚዳንት በመሆን ቃለ መሐላ የፈጸሙት። ዶናልድ ትራምፕ 45ኛው ፕሬዚዳንት በመሆን ቃለ መሐላ የፈጸሙት ባለፈው ዓመት በዛሬቷ ቀን ነው። ፕሬዚዳንት ትራምፕ ዋይት ሃውስ ወንበር ላይ ከተቀመጡ ዓመት ሆናቸው ማለት ነው ዛሬ። እንግዲህ በጥቂቱ እነዚህ ሲሆኑ የዛሬቷ ቀን በታሪኩ ክንውኖች ያስመዘገበቻቸው አበይ ክንውኖች። በዛሬው የሙዚቃ ቃና ፕሮግራም ምርጥ ምርጡ የሆኑ ዜማዎችን ይዤላችሁ ቀርቤያለሁ። በመቀጠል ጀነፈር ሃድሰን እና አርኬሊ ኢት ኢዝ ዩር ወርልድ የተሰኘውን ዜማቸውን እናደምጣለን። መልካም ቆይታ ከሙዚቃ ቃና ጋር።
All you gotta do, no, no, is
ይቺ ምድር ያንተ ያንቺ ምድር ናት ተደሰትባት ተደሰችባት የቺዚር ወርድ የተሰኘውን የድምጸ መረዋዎቹን የአርከሊንና የጀነፈርን ሃድሰንን ዜማ ነበር ያደመጥነው። ቀጥለን ደግሞ አይረን ባርስ የተሰኘውን የስቲቨን ማርሊን ዜማ እናደምጣለን። ስቲቨን ማርሊ የቦብ ማርሊ ልጅ ነው። የታሰርኩት ለምንድን ነው? አልሰረኩ አልገደልኩ ማንንም አልጎዳሁ። ለምንድን ነው የታሰርኩት? ለነጻነቴ በመቆሜና በመናገሬ። እንዴ በነጻ መናገር ሁላችንም የተሰጠን መብት አይደለም እንዴ? እባክህ ነጻነቴን ክብሬንና ኩራቴን አትውሰድ። ልቀቀኝ፣ ፍታኝ። አይረን ባርስ
wanna take away my life. Lock me up for little sense of me in the night. So what go feed me youth and me? Who go kill my wife? You are gonna get the people now my life. Yo, you better let me go ahead if you gonna broke out of here. Get the people, we are gonna throw them in a choke out of here. You pay the rock that you don't even block out of here. You look out of here, you gotta look out of here. Cause like a vampire, a lot of blood is so cold of here. You say grave, you sent an evil book out of here. Lock me up in all your brains, we feel we walk out of here. We are gonna broke down all the wall and get the out of here.
የታሰርኩት ለምንድን ነው? አልሰረኩ አልገደልኩ ማንንም አልጎዳሁ። ለምንድን ነው የታሰርኩት? ለነጻነቴ በመቆሜና በመናገሬ እንዴ? በነጻ መናገር ሁላችንም የተሰጠን መብት አይደለም እንዴ? ባክህ ነጻነቴንና ክብሬንና ኩራቴን አትውሰድ። ለቀቀኝ፣ ፍታኝ። ዋ የተቆጣው አንበሳ ነኝ። አይረን ባርስ የተሰኘውን የስቲቭን ማርሊን ዜማ ነበር ያደመጥነው። ከሬጊዮን ንጉስ ከቦብ ማርሊና ከሪታ ማርሊ ዌልሚንግተን ደልዌር የተወለደው የ45 ዓመቱ ስቲቭን ማርሊ ደልዌር የተወለደ ይሁን እንጂ እድገቱ ግን ኪንግስተን ጃማይካ ነው። እስቲ በመቀጠል ደግሞ የስቲቭንን አባት የቦብ ማርሊን አይረን ላይን ዛይን የተሰኘውን ዜማውን ላሰማችሁ። አይረን ላይን ዛይን Iron Lion Zion የተሰኘውን የሬጌው ንጉስ የቦብ ማርሊን ዜማ ነበር ያደመጥነው። አሁን ደግሞ ወደ ሀገረሰብ ዜማ ነው የሞስካቹ። በቅድሚያ ግን ታዋቂዋ የካንትሪ ዜማ አቀንቃኝ ዶሊ ፓርተን በተለያዩ መስኮች ክብረ ወሰንን የሰበሩ ሰዎችን ስም ከሚመዘግበው ከጊነስ የዓለም ሬከርድ ሁለት ሰርቲፊኬቶችን ተቀብላለች። አንደኛው ሰርቲፊኬት ዶሊ ላለፉት 60 ዓመታት በካንትሪ የቢልቦርድ ሰንጠረዥ ላይ ከ20ዎቹ ምርጥ ዜማዎች መካከል 74 የሚሆኑ ዜማዎቿ ስለተካተቱ ሲሆን ሁለተኛው ሰርቲፊኬት ያገኘችው ደግሞ ከሴት የካንትሪ ዜማ ተጫዋቾች 107 የሚሆኑት ነጠላ ዜማዎቿ ለካንትሪ ቢልቦርድ ደረጃ ስለበቁላት ነው። በትላንትናው ዕለት 72ኛ ዓመት ልደት በዓሏን ያከበረችው ዶሊ ፓርተን ሰርቲፊኬቶችን በማግኘቴ እንደ ታላቅ በረከትና እንደ ጸጋ ነው የምመለከተው፣ በትትናም ነው የምቀበለው ብላለች። ዶሊን ለሽልማቱ ካበቋት ዜማዎቿ መካከል ቀጥለን የምናደምጠው እንደ አውሮፓውያን አቆጣጠር በ1973 ያወጣችው ጆሊን የተሰኘው ዜማ አንዱ ነው። እንሆ
spring, your voice is soft like summer rain, and I cannot compete with you, Jolene. He talks about you in his sleep, and there's nothing I can do to keep from crying when he calls your name, Jolene. And I can easily understand how you could easily take my man, but you don't know what he means to me, Jolene.
በሙዚቃ ስራዎቿ ሪካርድን በመስበር ከጊነስ የዓለም ሪካርድ ሁለት ሰርቲፊኬቶችን ያገኘችውን የዶሊ ፓርተንን ጆሊን የተሰኘውን ዜማዋን ነበር ያደመጥነው። ቀደም ብዬ እንዳልኩት ዶሊ በትናንትናው ዕለት 72 ዓመት የልደት በዓሏን አክብራለች። ታዋቂው የሮክና ሮል ተጫዋች የነበረው ኤልቨስ ፕሬስሊ ጠጥቶባት ነበር የተባለች ከወረቀት የተሰራች ኩባያ በጨረታ ለመሸጥ ገበያ ላይ ወጥታለች። እንደ አውሮፓውያን አቆጣጠር በ1956 ኤልቨስ በአንድ የሙዚቃ ትርኢት ላይ ሲጫወት ጠጥቶባት ነበር የተባለችው የወረቀት ኩባያ እስካሁን ድረስ በጨረታው $1,280 ድረስ ደርሳለች። ጨረታው ነገ እሁድ ሲዘጋ እንግዲህ ምን ያህል እንደምታወጣ እናውቃለን ማለት ነው። ወደ አሜሪካን የቢልቦርድ ሰንጠረዥ ገባ ብለን በዚህ ሳምንት በአልበም ሽያጭ የበላይነት የያዙትን እንመልከት። ዘ ግሬተስት ስኖማን የተሰኘው የሳውንድ ትራክ አልበም 106,000 ቅጂን በመሸጥ በዚህ ሳምንት የአንደኝነትን ደረጃ ሲይዝ፣ ዲቫይድ የተሰኘው የኤድ ሸረን አልበም በገበያ ላይ ከዋለ 10 ወራት ቢያልፉም አሁንም ተወዳጅነቱ አልቀነሰም። በዚህ ሳምንት 67,000 ቅጂን በመሸጥ የሁለተኝነትን ደረጃ ይዞለታል። ዘ ቢውቲፉል ኤንዳም የተሰኘው የጂ ኦዚ አልበም 42,000 ቅጂን ዜማዎችን በመሸጥ በዚህ ሳምንት የሶስተኝነትን ደረጃ ይዟል። ወደ ነጠላ ዜማዎች ገብተን ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት ከአንደኛ እስከ ሶስተኛ ያለውን ደረጃ ያዙትን ብንመለከትና የሶስተኝነትን ደረጃ ከያዘው ዜማ ብንጀምር Tennis የተሰኘው ቡርኖ ማርስ እና ካርዲ ቢ በጋራ የሚጫወቱት ዜማ ነው በዚህ ሳምንት የሶስተኝነትን ደረጃ የያዘው። የሁለተኝነትን ደረጃ የያዘው ዜማ ደግሞ ሀቫና የተሰኘው የካሚላ ዜማ ሳምንት ይዞት የነበረውን የሁለተኝነትን ደረጃ እንደያዘ ሲሆን የሳምንቱ ምርጥ አንደኛ ዜማ ደግሞ Perfect የተሰኘው ኤድ ሸረን ከቢያንስ ጋር በመሆን የሚጫወተው ዜማ ሳምንት ይዞት የነበረውን አንደኝነቱን ደረጃ በዚህ ሳምንትም አለቀቀም። የተከበራችሁ ሙዚቃ ቃና አድማጮች ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁ ስለቆያችሁ እያመሰገንኩኝ ፈነስ በተሰኘው በዚህ ሳምንት በአሜሪካን ቢልቦርድ ሰንጠረዥ ላይ የሶስተኝነትን ደረጃ በያዘው ቡርኖ ማርስና ካርዲ ቢ በጋራ በሚጫወቱት ዜማ አሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንበት። ደሳለኝ መኮንን ነኝ። በኔ በኩል ቻው። Together. There's a reason why they watch all night long.